달래하다 손질은 놈이야.
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንሳ ጀምሮ አብረናችሁን ቆያለን። ዛሬ በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያላችሁ መሰናዶዎች ነው ይዘን ወደ እናንተ መጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
ለኛ የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸው ትውልድ ኢትዮጵያን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስም ከ150 በላይ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎት የተመሰረተው የከፍተኛ ትምህርት እድል ውጣ ወረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። ሀብታሙ ስዩም በእንግሊዘኛው ኤልመንተር ሴትሰኞን መርሃ ግብር መስራቾችና ተጠቃሚዎች ለውይይት ጋብዟል። ወደ ውይይቱ ነው እናልፋለን።
እኔ አማኔ ላይ ያነባለው አንድሬ ፕሮግራም መስራች እና በአሁን ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮስተር ትሪኮኖ የተመረኩት በአሁን ሰዓት ደግሞ ማስተርስን እየሰራ እገኛለሁ። ወደፊት ጎሌ ሜዲካል ስኩል የሚሄድ ማሳለ
አለንቲ ተመስገን እባላለሁ። ኤልዩስ የኢቦርድ አባል ነኝ። ከጀመርኩ 3 ዓመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ እሰራለሁ እና ማስተርስን በሄልዝ ፕሮሞሽን ማኔጅመንት ተመርቤያለሁ።
ሰላም፣ ኤሎና አስመሮም እባላለሁ። አሁን ሰዓት የሁለተኛ ዓመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ at Yale University። በ2022 ተመራቂ ነበርኩ ከሃይ ስኩል የኢኤልኢ መንቲ ነበርኩኝ። በአሁኑ ዓመት ተመልሼ መንቶር አደርጋለሁ።
ይህንን እኛ ለኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ኢኤልኢን የጀመርነው 2020 ላይ ነበረ during the pandemic። ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት ላይቀኔና በቃራት አምስት ወደሽ ሆነን የጀመርነው ፕሮግራሙ ከዛ ፊት ኢንዲቪጁዋሊ እንደዳ ነበር ተማሪዎች ኮሌጅ ከገባን በኋላ ኢንዲቪጁዋሊ እንዲጠይሰማ መጻፍ እንዳለባቸው ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንደዳቸው ነበር። የዛኔ ፓንደሚክ ብለው ነክ ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንደዳቸው ሰስተን ወርክሾፖች ኦርጋናይዝ አድርገን እንደዳ ብለ ነበር የጀመርነው። በሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ላይክ ሎካል ስንነግራቸው ያ everybody was happy and they were interested to be part of the program. በዛሳት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይሄን ፕሮግራም ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እንብለን ነበር የጀመርነው። አሁን ከዛ ጀምረናል ስንተኛ አመታችን ነው? ወደ 4ኛ አመታችን እንገኛለን። የጀመርንበት ምክንያትም because ሁላችንም የመጀመር first generation students ነን። እኔም የመጣሁት እዚህ high school ነበርና high school transition በጣም ይከብዳል። one language barrier አለ፣ culture shock አለ፣ academically ራሱ like the transition በጣም የተለየ ነው ከኢትዮጵያ። ስለዚህ እሱን smooth as much as possible ለማድረግ ነበር ሐሳባችን።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬትና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ ወደ አንቺ ልመለስ።
ያ በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየትም ጀምር የሚለውን ነገር አለማወቅ ነው። ምክንያቱም መጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ መጀመሪያ ከሆንክ ያገር እንዴ ነው ኮሌጅ ለመሄድ ፕሮሰስ እንደጀመረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮመንዴሽን መጠየቅ አለ። ሶ እነዚህ ነገሮች ከየት ጀምር የት ላድርገው የሚለው ቻሌንጂንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ካይ ስኩል ከዘጠነኛ ክፍል ጀምሮ ስለሆነ ልጆች ያሉን አብረውን ይቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት እንሞክራለን።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከለ እንግዲህ አንዷ ዛሬ አብራናለች። ኤሎን እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አሰረብሽ? በምን ደረጃ ተጠቃሚ ሆንሽ?
በብዙ ዘረጋም ያለው ነው ለኛ ፕሮግራም ብዙ ልብስ ከፍተኛ ቦታ ያለው ድርጅት ነው። አማኒን ፐርሰናሊ ነበር የምታወቀው ሃይ ስኩል ከመግባት ኦፊስ ውስጥ ነው ኢንቫይት አርጉኝ መንቲ ሆንኩት። ከዛ ከአመንቲ ጋር በማቺንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታረገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስ እና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው አስተያየት የሚሰጠኝ ሰው ላይኖር ይችላል፣ የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ የማስበው ሰው ላይኖር ይችላል እና ኤሴም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዝሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛ ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በ19ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ሬዝሜን እንዴት ለማዘጋጅ በጣም ረድቶኝ ነበረ። አይ ቲንክ አብዛኝ ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን ኤሴዎች መጻፍ ወይም ሬዝሜን ማስተካከል ይረዳኛል ብዬ ማሰብ ሳልነበረም እና አንድ መጥ መጨመር ፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸር የት እንደምማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛን ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟቸውን ካሉ ልታነሳቸው ትችላለህ? አብዛኞቹ ፈተናዎች እና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችን ነገራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ፣ አመንቲም ስኩል ነበረች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወጥተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ነው ይመጣሉ፣ ግን ፕሮግራም ሲገቡ በኋላ ይህንን አርግናል ስንላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ዶንት ሲሪስ ኢምፖርታንስ ኦፍ ሜንቶርሽፕ። እኔ እዚህ ስመጣ በጣም ችግር አጋጥሞኝ ነበር፣ ቢካዝ አይደና ነው ሀብት ናቪጌት ሲስተም ምን ክላስ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ አወ ፈርስት ዋን እንግሊዝኛ በዛቱ ላችልም ነበረ እና የተወሰነ ሰዎች ባያሉ ኖሮ አሁን ለምደደርስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ኦፍ ይህንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም ሚንስ ዶንት ሲ ኢምፖርታንስ ኦፍ ቻሌንጂንግ ክላስ ለምን ለመወስደው ቀላል ክላስ እያለ ብለው ዲግሪ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረጉ ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ እንዲደርሱ ነው፣ ፋፍናቸው ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አድርገው ሌሎች ቻሌንጅ መጠሱ ኦቨርካም አድርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻሌንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሶ ኦልሬዲ ዩ ኖ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው እያስባለሁ።
በራሳችሁ ተነሳሽነት እዚህ አድርሳችሁታል። በርካታ ወጣቶችን ለመደገፍና ለማገዝ ችላችኋል። እድሜውን እንዲረዝም ውጤቱም ደግሞ የተበራከተ እንዲሆን በምን ሁኔታ ነው ትውልድ ኢትዮጵያውያንም ኤርትራውያንም ሌሎች ማህበረሰቦች እናንተ ሊያግዟቸው የሚችሉ?
አሁን ኖንፕሮፊት ለመሆን ፕሮሰስ ላይ ነን። ምክንያቱም ሰፋ አድገን ስለምናስበው እንዲቆም ስለማንፈልግ የተለያዩ ሰዎች የተለያዩ ቦታ ላይ ያሉ እኛን ሰፖርት ሊያደርጉን የሚችሉ በተለያየ እውቀት ያላቸው እንዲያግዙን እንፈልጋለን። ሌላው ወላጆችን እኛም እነሱም እንዴት ነው እኛም ወርክሾፖችን ለእነሱ በማዘጋጀት እነሱም ደግሞ በተለያየ እውቀት ካላቸው እኛን ይሄ ነገር ይረዳቸዋል የሚሉትን ምክንያቱም ወደፊት ብዙ ብዙ ፕላን አለ። ፈንድሬዚንግ ለማዘጋጀት ፕላን አለን ለማስቀጠል ማለት ነው። ስለዚህ ይህንን ነገር እኔ ያደርጋለሁ ለሚሉን ሰዎች በጣም ኦፕን ነን ለማውራት እንደዚህ እንደዚህ። ምክንያቱም አንዳንዴ ዋን ቱ ዋን ስናቃቸው እና ምን ማድረግ ትችላላችሁ ብለን ስናቅ ይህን እዚህ ጋር በዚህ ጋር ብታግዙን የምንለው ነገር ይኖራል። እና አሁን እንዴት ነው እያንዳንዱ ሊስት ለማድረግ ባንችልም ግን ሄልፕ እንፈልጋለን ማስቀጠል እንፈልጋለን ብዙ ልጆችን መድረስ እንፈልጋለን። አሁን ዲኤምቪ ውስጥ ቤዝድ ብንሆንም እስ ብራደር ነው ላይክ ቨርቹዋል ስለሆነ የምናደርገው ከተለያየ ስቴት ያሉ ተማሪዎች ከተለያየ ስቴት ያሉ ሜንቶሮች መሳተፍ የሚችሉበት ፕሮግራም ስለሆነ ለማስፋት ስለሆነ ሀሳባችን ወላጆችን ኮኦርዲኔት በማድረግ በፋይናንሻል ዙሪያ ለማድረግ እንዲያግዙን እንፈልጋለን።
ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመለሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንድት ያደረገሽ ምክንያቱ ምንድነው? ፋይዳውስ ምንድነው? ይሄን ማድረጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በኔ ትምህርት ኢንቨስት ያደረገው እጅግንትን እና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸው ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስበው ነገሮች ለካ አሁን ይሄን ያህል ትልቅ አልነበሩም። እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይሄንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሲል የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖር ይችላል በማገኛቸው ጊዜ ኤስኤም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል በተቻለኝ መጠን እልካለሁና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓየር ያደርገኛል።
ይሄ አሁን የጀመራችሁት የኛ ለኛ ሜንተርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠራ አጠራ እያደረጋችሁ ነው?
አስተባባችን ወደፊት በጣም ብዙ ተማሪዎችን ማዳት አክሮስ ዘ ዩኤስ ናት ጀስት ኢን ዲኤምቪ አመት እንዳለችው በመላው አሜሪካ በየመርዳት ነው አስተባባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ነው ሳይሆን ሚድል ስኩል ሌቭልም ይወርዳል። እነሱንም ረጥተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝ ፋስተር እንዲሆንላቸው ነው ሐሳባችን። ከዛ ደግሞ ላይክ እንደ ኤሎን ኮሌጅ ከገቡ በኋላ ሐሳባችን እነሱንም ኪፕ አፕ አድርገን ከነሱ ጋር እንዴት ትራንዚሽን እንዴት እንደሆነ ከኮሌጅ ኤክስፒሪየንስ ተጠቅመን ከኛ እነሱን ሼር አድርገን እንዴት የኮሌጅ ሲስተሙን ናቪጌት አድርገው ኮሌጅ ከገቡ በኋላ ላይክ አካዳሚክ ዋስ በጣም ቻሌንጅ ነው ስፔሻሊ እንዲህ ነው ለፕራይቬት ስኩልስ ከገቡ በኋላ ስለሚከብዳቸው እንዴት እዛ ገብተው ቱ ኦቨርካም ዘ ቻሌንጅ ያጋጠማቸው እንዴት ኦቨርካም ማድረግ እንደሚችሉ የመረዳት ሐሳብ አለን።
እኔ ትልቁ ምለው እኔ እናንተ በተገናኘበት መድረክ ላይ ያየሁት ትልቁ ጋር ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆች እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፍ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል፣ እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። ስለዚህ ቢያንስ ተማሪዎቹን ብቻ ሳይሆን አልፈን ደግሞ ወላጆች እንዴት ማድረግ እንችላለን፣ ለእኛ ክፍል ተማሪ አለኝ ግን እንዴት ነው ጋይድ ማድረግ የምችለው የሚሉትን ብዙ ሰዎች አያውቁም። እና ፎር ኤች ግሬድ አማንም እንዳለ ከሚድል ስኩል ጀምረን ምን ማድረግ እንችላለን፣ ምን ማድረግ አለብን የሚለውን ወላጆቻቸው ኢኩፕ ለማድረግ ምክንያቱም ብዙ ጊዜ እውቀት ነው አይደለ? ከእውቀት ተነስተን ነው አንድን ነገር ስናቅ ለማድረግ ቀላል ይሆንልናል። ከእኛም ስህተት በመማር እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ አማኑኤል አመንቲና ኤሎን እኛ ለኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን ስላጋራችሁን ሐሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ። በርቱ።
Shagalam shagitu Maji mo Taukale shalan chene kamlele tu Atai ni mo Saranya malzanya moro yedara Lepe kanchi yewara Yishesh letafanda mora yezora Shorra batan niyara Europa, Europa, Europa ni Atmeji mo Italian America leko zini Shate mo Italian America Paris
ስራ አቅርቦት አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው። በዚህ የስራ ሂደት ውስጥ በዋናነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎቻቸው ሀገራቸውን ሳይለቁ ለሌላ ሀገራት ድርጅቶች ክህሎታቸውን እንዲሰጡ ማስችሏል። ይህ አሰራር ታዲያ ኢትዮጵያ ውስጥ እንዲስፋፋ ጥረት እያደረገ ስላለ ተቋም ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ ማንኛውም ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል።
ሽንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም ሊገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርን ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል።
የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂው መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው MMCY ቴክ ተቋም ኃላፊ፣ ኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ ያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የሥራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል።
የኢንተርኔት ስፒዱ 56 ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበር። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፓኒያችን ጉዞ ትንሽ አስቸጋሪ ነበር። ተረትም ብቻ ሳይሆን መብራት ግን እንደዛም ሆኖ ስራ ፈጠራም ኦፖርቹኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትግስት ለረጅም ጊዜ ተጉዘናል።
የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥሯል። በኮቪድ-19 መቀስቀስ ማግስት ለአመታት በብቸኝነት ተይዞ የነበረው ኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃልኪዳን አበባየሁን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የሥራ ግንኙነት እንዲፈጥሩም አስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የሥራ ቦታዋ ሆና የምታገለግለው ቃል ኪዳን ከሥራ ትስስሩ ያተረፈችውን እንዲህ ትገልጸዋለች።
ሁለት ዓመት ከግማሽ ኦልሞስት ወደ 6 ዓመት እየሄድኩኝ ነው። በጣም ጠቀሜታ አለው። ምክንያቱም እኛ ምናውቀው የአገራችን ላይ ያለው የሥራ ሁኔታ ነው። ከሀገር ላይ ታክሊት ግን ውጭ ሀገር ነው ሌላ ቦታ ያለው የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምራል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም እድል ይሰጥሃል።
ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰለኝ ስራ ግንኙነት ውስጥ የተገኘው ድል ያለውን ጠቀሜታ እንዲህ ገልጸዋል።
ድሎች እየሳፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተከተለ ነው የሚሆነው። አውትሶርሲንግ ግን የትኛውም ዓለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ኮንሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ሁሉ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር፣ የቤት፣ የመኪና አይነት እድሎች ይመቻቻል፣ እድሎችን ይፈጥራል።
ምሳሌ ስራ ግንኙነቶችን የሚፈጥሩ 12 ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታው ይናገራል።
በእኛ በአስራ ሁለታችን መካከል 2-3 ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ በተለይ ያን ሁሉ ሲደመር 50 ሺህ ሰው ያስተናግዳል ዘንድሮ ይሄ ሴክተር። በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። 2030 በፈረንጆች ለምሳሌ ወደ 1 ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ ማጆሪቲ እዛ ነው ቢዝነስ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80% ዩኤስ ይሆናል። ወደ 15% በላይ ዩሮፕ ይሆናል። ከ5% በታች ህንድ ይሆናል።
የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያ ወጣቶች የስራ እድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲያስ በአመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያ ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል።
አሁን ቻሌንጅ ብለምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ 200 ሰራተኞች ለዛሬ 2 ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ሶ ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ዩ ኖ ከባንክ ፍቃድ ከመውጣቱ ጀምሮ ለዚህ ባንክ ፍቃድ ነገ ጧት ተሰጠን። ነገ ጧት እቃው ተገዝቶ በኢትዮጵያ ኤርላይንስ አዲስ አበባ ኤርፖርት ገዝቶ ካስተምስ ይዞት ካስተምስ ደግሞ በነጋቱ አይለቅልንም። በጣም ረጅም ፕሮሰስ አለ። 3 ሳምንት 4 ሳምንት 5 ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ 200 ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አው ይችላል ወይ ኢሚዲየት ያደርጋሉ። አሁን ግን 2 ሳምንት ሲሉን አይ እሱን አንችልም ቃው እጃችን ላይ የለም እ 6 ሳምንት ወይ 7 ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይላሉ።
ባለፉት 3 አመታት በውጭ ስራ አቅርቦት አስተራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች ባለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል።
ያኛውና ዋንኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይሄ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንድ ከተለመደ ከዚህ ያለን መልሶ ለማስተካከል ስለሚቀጥ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይ ብድር ማመቻቸትን ልክ እንደ ማኑፋክቸሪንግ ይሄ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ በጣም ጥሩ ይሆናል።
የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ.ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ለአብነት በቴክኖሎጂ የስራ ቅጥር ዘርፍ ስመጥር የሆነው የቀድሞው አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ 300 ሺህ ያክል የስራ መደቦችን በየአመቱ ከግዛቷ ውጭ በሚገኙ ሰራተኞች እንደምታሰራ ያስረዳል። በዚህ የስራ ግንኙነት ውስጥ በመላው ዓለም ውስጥ ለስራ የበቁ ሰዎችን ቁጥር በ10 ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየአመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው። ከሳሳቢው የስራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል። Keep the faith, just take it slowly. You're the reason I'm still going. Take a breath, it feels good, don't you? Trying to see the things you don't told me. Don't wanna miss the day, didn't want to say goodbye.
አድማጮቻችን አባቶች ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ ያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቱ ከመላ አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ተናስተልን። መልካም የእሁድ ምሽት። Do you have anything in me I should go? Cause I'm not ever gonna feel at home. I'm sorry, but baby, I had it.